ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ፕሮግራማችን በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተሰኘውን የጋራ ስብሰባ ይፋ አድርገዋል።
ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለመብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶች ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳር
ስብስቡን ከመሰረቱትና የስብስቡ ዳይሬክተር የሆኑት አቶ መሰድ ገበየው ናቸው። ዘገባ ይዘናል። የኦሮሞ ነጻነት ግንባር አንድነት ለሁሉም የኦሮሞ ድርጅቶች አንድነት እንዲሰራ ጥሪ ያቀረበ
የፖለቲካ ድርጅቶች አንድነት ከማንኛውም ጉዳይ አስቀዳሚ አብለን ስለምናምንበት ይህንን ለኦሮሞ ፖለቲካ ድርጅቶች ተቀዳላ ብሔራዊ ጥሪ እያደረግን ነው።
የድርጅቱ ዋና ጸሐፊ አቶ አሚን ጂንዲ ናቸው። ዝርዝሩን በፕሮግራማችን ተካቷል። በሌላ ዘገባ በዓለም ላይ የሙቀት መጠን መጨመር ያስከተለውን የሰደድ እሳት በተመለከተና አፍሪካንና ኢትዮጵያንም በተመለከተ የያዝነው እንግዳ አለ።
በጤናም በግብርናም እንዲሁ በከተማ አካባቢ ያለ ቆሻሻ አወጋገድ ላይ ጋር ተያይዞ የሚመጣው መዘዞች ያሉት ነው። እንግዲህ ይህ ጊዜ በጥርጣሬ ላይ ያሉ የአካባቢ የአየር ንብረት ለውጥ ሩቅ ወይም ደግሞ ሰው ሰራሽ አይደለም። የአየር ንብረት ለውጥ ዓለም አቀፋዊ ችግር ስለሆነ አንድ ሀገር ወይም አንድ ዜጋ ወይም አንድ አህጉር የሚፈታው አይደለም።
በአየር ንብረት ጥበቃ ላይ የሚሰሩት ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋ ናቸው። ይዘናቸዋል በጋቢና።
ከዚህ ዓለም በሞት የተለዩት ኮፊ አናንም በተመለከተም አጠር ያለ ዘገባ ይኖረናል። ወደ ኋላ ላይ እንመለስበታለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መተናል። ኢትዮጵያ ከኤርትራ ጋር በሚያዋስናት ድንበር ብዛት ያለው ሰራዊት ከሰፈሩባቸው አካባቢ ወታደሮቿን በማስወጣት ላይ ናቸው ተብሎ የወጡትን ሪፖርት አስተባብላለች። የኢትዮጵያ ወታደሮች በኢትዮ ኤርትራ የድንበር ጦርነት ወቅት አንዷ ዋና ግንባር ከነበረችውና ለባድመ ቅርብ ከሆነችው ከሽራሮ ከተማ እየወጡ ነው የሚሉ ዜናዎችና ሪፖርቶች ባለፈው ሳምንት መውጣታቸው ይታወሳል። ወታደራዊ ተሽከርካሪዎችና የህዝብ ማመላለሻ አውቶቡሶች የኢትዮጵያን ወታደሮች ከአካባቢው አሳፍረው ሲወጡ ታይተዋል የሚል ዘገባም ተሰራጭቶ ነበር። የኢትዮጵያ መከላከያ ሚኒስትር ሞቱማ መቃሳ ለሪፖርተር ጋዜጣ በሰጡት ቃለ ምልልስ የኢትዮጵያ ወታደሮች ከሽራሮ መውጣት ሪፖርት ከእውነት የራቀ መሆኑን ተናግረዋል። በሽራሮ ግንባር አካባቢ የወታደሮች እንቅስቃሴ እንደነበር ነገር ግን ያላስተባበሉት የመከላከያ ሚኒስትሩ ያ የጦር ኃይላችን ወትሯዊ እንቅስቃሴ እንጂ ሌላ አይደለም ብለዋል። ባለፈው አርብ የአሜሪካ ድምጽ የመቀሌው ዘጋቢ ዓለም ፍስሐ ከተማ ከሚገኘው የመከላከያ ሰራዊት የተወሰኑት ወታደሮች በመሀል ሀገር ያለውን የጸጥታ ሁኔታ ለመረጋጋት መውጣቱን የታይታ አዲያቦ ወረዳ አስተዳዳሪ አቶ ሙሉ መብራቱን ጠቅሶ መዘገቡ ይታወሳል።
በሌላ ዜና የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ እና የሶማሌ ክልል ዲሞክራሲያዊ ህብረት የተባለው ቡድን ጥምረት መፍጠራቸው ተዘግቧል። ኦብነግ በትዊተር ባወጣው መግለጫ ለሶማሌ ህዝብ ነጻነትና ፍትህ ለመታገል በምንከተለው መርሃችን የሶማሌ ነጻነት ጥምረት መስርተናል። ዋናው አጀንዳችንም የሶማሌ ህዝብ የራስን እድል በራስ መወሰን ለማረጋገጥ ያለመታከት መስራት ነው ብለዋል።
ዛሬ ሰሜን አፍጋኒስታን ውስጥ የታሊባን ታጣቂዎች እንደሆኑ የተጠረጠሩ ሰዎች በአጀብ ይጓዙ የነበሩ አውቶቡሶች ላይ ብዛት ያላቸው ተሳፋሪዎችን አገቱ። የኩንዱዝ ክፍለ ሀገር አስተዳደር ቃል አቀባይ እንዳሉት አውቶቡሶቹ ከአጎራባች ክፍለ ሀገር ወደ ዋና ከተማዋ ወደ ካቡል በመጓዝ ላይ ሳሉ ታጣቂዎቹ አስቁመው መንገደኞቹን አስወርደው ወስደዋቸዋል ተብሏል። ታሊባን ለዚህ ተግባር ኃላፊነት አልወሰደም። የጥቃት የደረሰው የአፍጋኒስታን ፕሬዝዳንት አሽራፍ ጋኒ በበኩላቸው ከታሊባን ጋር ለሶስት ወራት የተኩስ አቁም ስምምነት እናደርጋለን ሲሉ ባወጁ ማግስት ነው።
በመጨረሻም የኢንዶኔዥያን የጎብኚዎች መስህቧ ደሴት ሎምቦክ እና አጎራባቿ ሱማባዋ ደሴት ትላንት እሁድ ማታ የመታቸው ከባድ ርዕደ መሬት ቢያንስ 10 ሰው ገደለ። 6.9 ጥንካሬ ያስመዘገበው ነውጥ ሳቢያ የሞቱት አብዛኛዎቹ ሰዎች ህንጻ ተደርምሶባቸው መሆኑን የሀገሪቱ ብሔራዊ የአደጋ መከላከልና እርዳታ መስሪያ ቤት አስታውቋል። ሎምቦክ ደሴትን ከሁለት ሳምንታት በፊት የመታት የመሬት መናወጥ ከ400 በላይ ሰዎች መግደሉ ታወሳል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የበጎ አድራጎትና ሲቪክ ማህበራት አዋጅ ለስራቸው እንቅፋት ሆኖ መቆየቱን የገለጹት የሰብአዊ መብት ድርጅት ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ስራቸውን የሚያግዙ መሆናቸውን ተናግረዋል። በሰብአዊ መብት ላይ የሚሰሩ 5 ድርጅቶች የኢትዮጵያ የመብት ድርጅት ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተከታዩን ልኳል።
መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን ማጥናት፣ መመርመርና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም። ያውቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም። ከነዚህ ድርጅቶች ዋነኛው የሆነው የሰብአዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም። ከፕሮፌሰር መስፍን ወልደማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው። አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየነው በጸጥታ ኃይሎችና በሌሎችም የመንግስት አካላት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ።
በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናሰቃየውኛን ያሸባሪ ድርጊት መንፈጽሞኛን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ አሁን የሳቸው ይሄንን መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ አመታት በከፍተኛ ጫና ውስጥ በከፍተኛ እስር፣ በህገወጥ እስር፣ በድብደባ፣ በጫና ውስጥ ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊወሰድ እንደሚችል መንግስት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ የሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ መሻሻል ሂደት ላይ ናቸው። እነሱ ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም፣ ችግር የሚያውቁ አካላት ሁሉ በተሳተፉበት፣ በጎ አድራጎት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እሱን እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልካም እናየው ነው።
በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች 4 ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። ይህንንም በዛሬው ዕለት ይፋ አድርገዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ.ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997 ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅጉ አዳክሟል። ይህ በገሃድ የታየ እውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥሰት መባባስ ምክንያት ሆኗል ይላሉ ዛሬ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መስዑድ ገበየው።
ይህ ህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳን ያላቸው ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪስ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይስማማናል። በዛ ደረጃ በጣም ፍራጃይል ሆነናል ተበታትነናል ደቀዋል። መብት ላይ የሚሰሩ ድርጅቶች አሁን አሉ አይባል እንደው ለስሙ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀር በፕሮግራም ደረጃ በአክቲቪቲ ደረጃ በጣም እየተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምንድን ነው ሆነ የሚለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ፣ ኢንቨስቲጌት ያደረጉ ሪፖርት ያቀርባሉ፣
እየመረመሩ
ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም ፈንዳሜንታሊ መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ ሞር አሁን ይሄ ብሔር ተኮር የሆነ በዛ ደረጃ ኢትኒክ ፌዴራሊዝሙ ላይ የሚተቹ ነገሮች አሉ። በዛ ደረጃ ሪኮንሳይል ወይም መስማማት እንዳንችል እንድንበጣጠስ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለመብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ።
በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ህብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የህግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል።
እውነት ለመናገር ትልቅ ተስፋ ነው እያየን ያለ ነው። መንግስት በግልጽ ለሰብአዊና ዴሞክራሲያዊ መብት በአጠቃላይ የፖለቲካ ምህዳሩ ላይ ተጽዕኖ የፈጠሩ ህጎችን ለማሻሻል እንቅስቃሴ ጀምሯል። የበጎ አድራጎቶችና ማህበራት አዋጅም እንግዲህ ለረጅም ጊዜ ትራክ ሲደረግ ነበረ። ማለት በስራ ላይ ምን ተጽዕኖዎችን አሳይቷል፣ በሰብአዊ መብት በዴሞክራሲያዊ መብቶች ዙሪያ በፖለቲካ እንቅስቃሴ ዙሪያ ምን ተጽዕኖ ፈጥረዋል የሚለው ረጅም ግምገማ ተደርጓል። እና አሁን መንግስትም ያንን በማመን ህጎቹ እንዲሻሻሉ በአገር አቀፍ ደረጃ የተዋቀረ ግብረ ኃይል አለ። ያ ግብረ ኃይል ጋፖችን ለይቷል፣ ምን ምን ችግሮች ህጉ ላይ እንዳሉ ክፍተቶችን ለይቷል። እነዛን ክፍተቶች መሰረት በማድረግ ህጉን ለማሻሻል ቲንክ በፊታችን ቅዳሜም ተመሳሳይ ስብሰባ ይደረጋል። በጋፖቹ ላይ ማለት በክፍተቶቹ ላይ ማለት ነው። ከዛ ወደ ድራፍቲንግ ፕሮሰስ እንደሚገባ ወይም ደግሞ ህጉን የማሻሻልና የማርቀቅ ስራዎች እንደሚሰሩ በተስፋ እየተጠባበቅን ያለ ነው። ሆፕፉሊ መልካም ነገር ይሆናል ብለን ነው የምንጠብቀው።
ሙሉ በሙሉ እንዲቀየር ነው የምትጠብቁት ወይስ ይሻሻላል ነው? ለምሳሌ 10% የሚሉት ምን ምናቸው እንዲቀየር? እንደው አጠር አድርገው ይንገሩኝ። እዛ ህግ ላይ እንዲሻሻሉ የምትጠብቋቸው ነገሮች ይሄ ይወጣል
እዚህ ጋር የግሌን ሀሳብ ብናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌን ማምነው ሁሉም እንዲሻሻል አይደለም፣ ግን ለሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶች እና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን እንትን ነው ፈልገው እንደዛ አይነት ምህዳር ነው ምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድም ጠቅሼዋለሁ፣ የ1090 የተባለው ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። የዓለም አቀፍ ህግ ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ ኮምፕሊትሊ የሚቃወም ስለሆነ ማለት ነው።
የሰብአዊ መብትና ዓለም አቀፋዊነት
ይቃረናል። ምክንያቱም ሰብአዊ መብት ዓለም አቀፋይ ከሆነ ከየትም ቢሆን ገንዘብን አምጥተ እንድትሰራ ሊፈቀድልህ ይገባል። በርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፔንደንት መሆን አለብን ብዬ አላምንም። ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ ምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለኝ።
በሰባይ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቤ ሕግ በጠራው በዚህ የውይይት መድረክ ላይ የሰባይ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊና የሰላም ኖቤል ሎሬት ኮፊ አናን በአጭር ጊዜ ህመም ከዚህ ዓለም በሞት ተለይተዋል። ከጄኔቫ ለቪኦኤ የዘገበችው ሊሳ ሽላይን የ80 ዓመቱ ኮፊ አናን በባለቤታቸውና በልጆቻቸው እንደተከበቡ ነበር በርን ስዊዘርላንድ ውስጥ በሐኪሞች እየተረዱ ህይወታቸው ያለፈው ትላለች። በተባበሩት መንግስታት እንደ አውሮፓውያን አቆጣጠር ከ1992 እስከ 1994 የፖለቲካ ጉዳዮች ምክትል ዋና ጸሐፊ የነበሩት ፕሮፌሰር ጄምስ ጆሃን በበኩላቸው በዓለም አቀፍ ማህበረሰብ አገልጋይነታቸው የሚታወቁት ኮፊ አናን በቆሙለት ዓላማ በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ብለዋል። የአፍሪካ ክፍል ባልደረባችን ጄምስ በቲ ፕሮፌሰር ጄምስ ጆሃንን አናግሮ ዘግቧል። አዲሱ አበበ ሁለቱንም ዘገባዎች አቀላቅሎ ተከታዩን አዘጋጅቷል። ጽዮን ግርማ ታቀርበዋለች።
በኮፊ አናን ሞት ምክንያት የሚላኩ የሐዘን መግለጫዎች እየጎረፉ ባሉበት በአሁኑ ወቅት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥም ባወጡት መግለጫ አናን ጓደኛና መምህራቸው እንደነበሩ አውስተዋል። የኮፊ አናን የመልካም ስነ ምግባር አርአያነት ለምንጊዜውም ጸንቶ የሚቆይ ነው በማለትም ጎትሬሽ በመግለጫቸው አክለዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከልብ የመነጨ ሐዘን የተሰማቸው መሆኑን በሰጡት መግለጫ ከኮፊ አናን ጋር የነበራቸውን የቅርብ ወዳጅነት አውስተው ዓለም ኮፊ አናንን በማጣቷ እንደምትጎዳም ገልጠዋል። የኮሚሽነር ዘይድ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ ሁለቱ ሰዎች የአባትና ልጅ ግንኙነት ነበራቸው ብለዋል።
The commissioner would sometimes begin to doubt himself, whether he had gone too far.
ከፍተኛ ኮሚሽነር ዘይድ አልሁሴኒ የመብት ጥሰትን በተመለከተም ሆነ መብታቸው ስለተረገጠ ሰለባዎች በሚናገሩበት ጊዜ ሁሉ የኮፊ አናንን ምክር ይሻሉ። የሰብአዊ መብት ጥሰት ስለተፈጸመባቸው ሀገሮች ለመናገርም ቢሆን የኮፊ አናንን ምክርና አስተያየትን ያስቀድማሉ። እንደ መምህራቸው ነበርና የሚቆጥሯቸው ብዙውን ጊዜ ተመሳሳይ ሐሳብ ያንጸባርቃሉ።
ኮፊ አናን ከተባበሩት መንግስታት ድርጅት ዋና ጸሐፊነታቸው በጡረታ ከተገለሉ በኋላ ስዊዘርላንድ ነው የኖሩት። በዚያም በህይወታቸው ሙሉ የኖሩበትን የሰላም ዓላማ ተግባራዊ ለማድረግ ይችሉ ዘንድ በስማቸው የሚጠራውን ድርጅት ኮፊ አናን ፋውንዴሽን የተሰኘውን መመስረታቸው ይታወቃል። በቀድሞው የደቡብ አፍሪካ ፕሬዝዳንትና በጸረ አፓርታይድ መሪው ኔልሰን ማንዴላ የተቋቋመውን በእንግሊዝኛው ዲ ኤልደርስ የሚባለውንና ስለ አረጋውያን መብት መከበር የቆመውን ድርጅት በሊቀመንበርነት ሲመሩ እንደነበርም ይታወቃል። ኮፊ አናን የጋና ተወላጁ ኮፊ አናን አፍሪካን ላፍታም እንዳልዘነጓት ይነገርላቸዋል። የአህጉሪቱን ልማት የጤና ጥበቃና የሰብአዊ መብት ጥበቃ በተመለከተ ያለ መታከት መስራታቸውም ተገልጧል። አናን እንደ አውሮፓ ቁጣጣር በ2001 ዓ.ም ተመረጠ ለሰብአዊ መብት ጥበቃ ያበረከቱትን አስተዋጽኦ ከግምት ያስገባ የሰላም ኖቤል ሽልማት ተሸላሚ እንደነበሩ አይዘነጋም። ፕሮፌሰር ጄምስ ዮና በተባበሩት መንግስታት ድርጅት እንደ አውሮፓ ቁጣጣር ከ1992 እስከ 94 የፖለቲካ ጉዳዮች ምክትል ዋና ጸሐፊ ነበሩ። ኮፊ አናን በቆሙለት በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ይላሉ።
Sweeney's death came as a surprise and a very sad, but during his time
ድንገተኛ ህልፈታቸው አስደንጋጭ ነበር። እኒህ የአፍሪካ ኩራት የሆኑ ዲፕሎማት ለሰባዊ መብት ከበሬታ የነበራቸው ጽኑ አቋም ሁሌም የሚታወሱበት ባህሪያቸው ነው። በአንድ የደቡብ አፍሪካ ጉብኝታቸው ድህነትና ጭቆና ተለያይተው አይታዩምና ነጻነት ማለት ከነዚህ ከሁለቱም ነጻ ሲኮን ብቻ ነው ያሉበት ንግግራቸው ሁሌም ይታወሳል።
ኮፊ አናን ምን ጊዜም ሲታወሱ የሚኖሩ ናቸው በማለትም ፕሮፌሰር ጄምስ ዮናህ ከጄምስ ቤቲ ጋር ባደረጉት ውይይት አጠቃለዋል።
ዘገባውን ላደረሰን አዲሱ አበበ እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በተለያዩ የዓለም ሀገራት በዚህ በያዝነው የበጋ ወቅት ከዚህ ቀደም ከነበረው በተለየ ከፍተኛ የሙቀት መጠን ተመዝግቧል። ቀድሞ ከ35 ዲግሪ ሴልሺየስ የማይበልጥ የሙቀት መጠን ይታይባቸው በነበሩ ቦታዎች ዘንድሮ 40 ዲግሪ ሴልሺየስ ተመዝግቧል። በግሪክ ከደረሰው ከፍተኛ የሰደድ እሳት በኋላ በምዕራባዊ ዩናይትድ ስቴትስ ግዛት ካሊፎርኒያ የሰውን ሕይወት ለአደጋ ያጋለጠ ሰደድ እሳት ተከስቷል። በሩቅ ምስራቅ ሀገራትም ከዚህ ቀደም ያልታየ ከፍተኛ የሙቀት መጠን በዚህ ዓመት ተመዝግቧል። በቅርቡ በአየር ንብረት ላይ የተደረገ ጥናት እንደሚያመለክተውም በዓለም እየታየ ያለው ከፍተኛ የሙቀት መጠን በሚቀጥሉት ቅርብ ዓመታትም በተደጋጋሚ ሊከሰት እንደሚችል አመላክቷል። ባልደረባችን ዚላቲካ ሆክ ያጠናቀረችውን ዘገባ ከካናዳ ካልጋሪ ዩኒቨርሲቲ በአየር ንብረት ጥበቃ ተባባሪ ፕሮፌሰር የሆኑትን ዶክተር ጌታቸው አሰፋን በማነጋገር በጣምራ የመስታወት አራጋው ተከታዩን ዘገባ አሰናድታለች። የካሊፎርኒያ የመንግስት ባለስልጣናት ከሳምንታት በላይ ሲነድ የቆየውን ሰደድ እሳት ከዚህ ቀደም በግዛቷ ተከስተው ከነበሩት የደን ቃጠሎዎች መጠኑ ከፍተኛ መሆኑን በሰጡት መግለጫ አስታውቀዋል። በካሊፎርኒያ ዩኒቨርሲቲ የአየር ንብረት ተመራማሪዎች ተመሳሳይ ሰደድ እሳት ሊከሰት እንደሚችልና በቁጥጥር ስር ለማዋልም ጊዜ ሊወስድ እንደሚችል ገልጸዋል። የሚመለከታቸው የግዛቷ መንግስት አካላትም ቅድመ ጥንቃቄ ማድረግ እንደሚገባ ለግዛቷ ነዋሪዎች ማስጠንቀቂያ መስጠት ጀምረዋል።
አሁን የምንገኝበት ወቅት የሰደድ እሳት የሚነሳበት ጊዜ ነው። ከዚህ ቀደም ከተከሰተባቸው ጊዜያት ሰደድ እሳቱ ቀድሞ እየጀመረ መሆኑን ነው እያስተዋልን ያለ ነው።
በአውሮፓም ባልተለመደ ሁኔታ እየተስፋፋ ይገኛል። ባለፈው ወር በግሪክ ተከስቶ የነበረው የሰደድ እሳት ለ90 ሰዎች ህይወት ማለፍ ምክንያት ነበር። ይህ ሰደድ እሳት ሰሜን አውሮፓ ሀገራትን በተለይም ስዊድንና ላቲቫን በመጠኑም ቢሆን ደርሶባቸዋል። በርካታ የአውሮፓና የእስያ ሀገራት ከዚህ ቀደም አይተው የማያውቁትን የሙቀት ሞገድ ለማሸነፍ እየታገሉ ይገኛሉ። የሙቀት ሞገዱ በተለያዩ ቦታዎች በእርሻ ምርቶች ላይ ከፍተኛ ተጽዕኖም እያስከተለ ነው። ገበሬዎች የዘሩትን ከተለመደው ጊዜ ቀደም ብለው ለመሰብሰብም ተገደዋል። በአየር ንብረት መዛባት ምክንያት በተከሰተው የዝናብ እጥረትም የፍራፍሬንና የአትክልትን ምርት ብዛትና ጥራት በእጅጉ እየጎዳው ይገኛል። በስዊዘርላንዱ ትልቁ ወንዝ ሬኔ የሚገኙ አሳዎችም በሙቀቱ ምክንያት እየሞቱ ይገኛሉ። የስዊስ የጦር ወታደሮች የእንስሶችን ህይወት ለመታደግ በገጠራማ ክልል ውስጥ ለሚኖሩ ገበሬዎች ለከብቶቻቸው የሚያገለግል የአደጋ ጊዜ ውሃ በሄሊኮፕተሮች በማቅረብ ላይ ይገኛሉ።
ወታደሮች ያለምንም ክፍያ ነው አገልግሎቱን እየሰጡ የሚገኙት። በውሃ እጥረት ምክንያት አደጋ ውስጥ እንደምንገኝ ስለተረዱ ነው ይህን የሚያደርጉት።
ዶክተር ጌታቸው አሰፋ በካናዳ ካልጋሪ ዩኒቨርሲቲ ፕሮፌሰር ናቸው። የዓለማችንን የአየር ንብረት ለውጥ በተመለከተና አፍሪካን በተለይም ኢትዮጵያን ምን ያህል ሊጎዳት እንደሚችል ያብራራሉ።
ከቅርብ እኔም ካለሁበት ካናዳ ወደ ሰሜን ማለት ነው፣ በመደበኛነት በጣም በቀዝቃዛነት የሚታወቅ ነው ወደ ሰሜኑ አቅጣጫ ስለሆነ። እዚህ እንኳን የሙቀቱ መጠን እጅግ ከመጨመሩ ጋር በተያያዘ ደኖች በእሳት ቃጠሎ እየተቃጠሉ በጣም በከፍተኛ ርቀት 1 ሰዓት እስከ 2 ሰዓት በረራ ላይ ጭሱ ለሁለት ቀን ከሚገባው በላይ ሆኖ ያው ከቤት እንዳይወጡ ህጻናት፣ አዛውንቶች ከቤት እንዳይወጡ እየተደረገ ያለበት ሁኔታ ነው ያለው። ወደ አፍሪካ ስንሄድ ለምሳሌ እንደተዘገበው በሰሃራ አካባቢ በትክክለኛና ተማምነን እንደ ቁጥር ልንጠራው የምንችለው የሙቀት መጠን የተመዘገበው 51.3 ዲግሪ ሴልሺየስ ነው። ይሄ እንግዲህ ሆኖ የማያውቅ ማለት ነው እንግዲህ በጣም እጅግ ከፍተኛ የሆነ የጤና የአካባቢ ጥበቃ እንዲሁም የኢኮኖሚ ተጽዕኖ ያለው ነው እና ወደ ኢትዮጵያ ስንሄድ ኢትዮጵያና መሰል ሀገሮች ጉዳቱ እጅግ ከፍተኛ የሚያደርገው ሌላው ምንድን ነው? በማደግ ላይ ያሉ ወይም ደግሞ ገና ታዳጊ ሀገሮች ስለሆኑ ኢኮኖሚያቸው አዲስ ችግር የመሸከም አቅም የለውም። ከበቂ በላይ ችግር ተሸክሞ ያሉና በዛ እየተንገዳገዱ ያሉ ሀገሮች ስለሆኑ ማለት ነው። ስለዚህ በጤናም በግብርናም እንዲሁ በከተማ አካባቢ ያለ ቆሻሻ አወጋገድ ላይ ጋር ተያይዞ የሚመጣው አወለድም አየር ወለድም የሆኑ መዘዞች ያሉት ነው። እንግዲህ ይሄ እንግዲህ ብዙ ጊዜ በጥርጣሬ ላይ ያሉ የአካባቢ የአየር ንብረት ለውጥ ሩቅ ወይም ደግሞ ሰው ሰራሽ አይደለም አስተማማኝ መረጃ ያለም ለሚሉ ሰዎች ዘንድሮ አሁንም በድጋሚ እንደገና ተፈጥሮ ከአቅም በላይ በሆነ የሰው ልጅ ተጽዕኖ ስር ምክንያት መውደቅ ስር ምክንያት የከባቢ አየር ሙቀት እየጨመረ መሄዱን ማሳያ ነው ብዬ አምናለሁ።
ምንድን ነው መፍትሄው? ከየት ነው የሚጀምረው?
እንግዲህ ያው ሳይንሱ በጣም አስረግጦ አሳይቶናል። ተፈጥሮም ከሳይንስ ጋር ተባብራ እያሳየችን ያለው ይህ ነገር እውን እንደሆነ የምር እንደሆነ ማለት ነው። ስለዚህ ሁለት የምሮች የሚያስፈልጉት አንዱ የፖለቲካ እርምጃዎች ያስፈልጋሉ። ወደ መሬት የሚወርድ ለውጥ ማምጣት የሚቻለው ፖሊሲውና ፖለቲካው ከሳይንሱ ጋር ተጣጥሞ ከሄደ ነው። ፖለቲካውን ደግሞ ከታችም ከላይም ለመግፋት የሚቻለው በእያንዳንዱ በዜጋ ደረጃ የሚደረግ ለውጥ፣ የባህል ለውጥ ነው፣ የአኗኗር ለውጥ ነው። ለምሳሌ እንግዲህ ከአሁን በፊት የተሰሩ ስሌቶች የሚያሳዩት እያንዳንዱ የምንሰራው፣ የምንበላው፣ የምንጠጣው፣ የምንሄድበት የትራንስፖርት ዘዴ ሁሉ ተደምሮ በአመት ከሁለት ቶን ካርቦን ዳይኦክሳይድ ልቀት በታች መሆን አለበት ለነፍስ ወከፍ ማለት ነው። እርግጥ አፍሪካ የመሳሰሉ ኢትዮጵያ የመሳሰሉ ሀገሮች አንድ ከህዝብ ብዛት አንጻር፣ ሁለተኛ ደግሞ ኢንዱስትሪው ካለማደጉ አንጻር፣ ትራንስፖርትም ያን ያክል ካለመስፋፋቱ አኳያ በነፍስ ወከፍ የምናመነጨው የአየር ብክለት በካይ ጋዞች ልቀት ያው አነስተኛ ሊሆን ይችላል። ይሄ ግን የሚዘልቅ አይደለም። ያው እንግዲህ ያው እየጨመረ እየሄደ ነው ያለው። ስለዚህ ሁለት ነገር ማድረግ አለብን። አንዱ ህይወት መስመራችንን እናስተካክለን ከአየር ንብረት ጋር በተያያዘ መልኩ ምን አይነት ለውጥ ማምጣት ይችላሉ ማለት። ሁለተኛ ደግሞ የዚህ ካርቦን ዳይኦክሳይድ ልቀት ብዙ ዛፎች በሚተከሉበት ተተክለው ደግሞ ጸድቀው በሚያድጉበት ሁኔታ ላይ እነዛ በተፈጥሮ ካርቦን ዳይኦክሳይድን የመምጠጥ የማስወገድ አቅም አላቸው እና ሀገራችን ኢትዮጵያና የመሳሰሉት የአፍሪካ ሀገሮች ደግሞ በዚህ በጣም እጅግ ደካሞች ነን። በተለይ ኢትዮጵያ ብዙ ጊዜ ዛፎች ይተከላሉ፣ በዜና እንሰማለን። እንግዲህ እስካሁን የተተከለው ወይም ተተከለ የሚባለው ብንቆጥረው ከፍተኛ የሀገሪቱን ቦታ መሸፈን ይችል ነበረ። ግን ብዙ ጊዜ አንድ ቁጥሩ ላይ ጥርጣሬ አለ፣ ሁለተኛ ደግሞ ሁሉ አይጸድቅም እና በዚህ በሁለት መስመር ሁለትዮሽ የሆነ መስመር ያስፈልጋል በዜጋ ደረጃ። ምክንያቱም የአየር ንብረት ለውጥ ዓለም አቀፋዊ ችግር ስለሆነ አንድ ሀገር ወይም አንድ ዜጋ ወይም አንድ አህጉር የሚፈታው አይደለም።
ከሰሜን ደቡብ ንፍቀ ክበብ የበረዶ ግግር መቅለጥ ጋር በተያያዘ እና ከባህር ወለል የሚቴን ጋዝ ልቀት ምክንያት ዓለማችን ከአራት እስከ አምስት ዲግሪ ሴልሺየስ ሙቀት እየጨመረች እንደምትገኝ በቅርቡ የተደረገ ጥናት አስታውቋል። አውስትራሊያ በሚገኘው ሀገር አቀፍ ዩኒቨርሲቲ በኮፕሄገን መሪነት እና በሌሎች የጥናት ተቋማት ትብብር የተደረጉ የቅርብ ጥናቶች እንደሚያመላክቱት ይህ የአየር ንብረት መዛባት በዚህ ሁኔታ ከቀጠለ ለሰዎች መኖሪያነት ያገለግሉ የነበሩ ቦታዎች ለመኖሪያ መሆን የማይችሉበት ደረጃ ሊደርሱ ይችላሉ ሲሉ ተንብየዋል። እንግዲህ
የዛሬው የጋቢና ጉዟችን በዚህ ተጠናቋል። በመግቢያችን ላይ የኦነግን በተመለከተ ያስተዋወቅነው ዘገባ በነገው ምሽት ይዘን እንመለሳለን።
እንግዲህ በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ካቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ዳን ብራውን ነበር። እናመሰግናለን ዳን።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። በሸዋንደኝ ኃይሉ የጀመረው ሙዚቃ ተሰጥቷል።
Kun Radio Sagale Amerikati.